ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግስት ፕሮግራም ተቃውሞ ገጠመው። ዘገባ ደርሶናል። የሰዓቱን የዓለም ዜና ተከትሎ በእለቱ አብይ ርዕስ ይቀርባል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን መጠለያ ሌላው የምሽቱ ዘገባችን ከሚመለከታቸው ርዕሶች ውስጥ ናቸው። አርብ መጋቢት 29 2015 ዓመተ ምህረት ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ሄለን ናት። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዲህ ወልዴ ነኝ። በሱዳን በሲቪሎች የሚደረገው ተቃውሞ ታሪካዊ ቀን በሆነበት በትናንትናው ዕለት ሰልፈኞች በወታደራዊ መንግስት ላይ ያላቸውን ተቃውሞ ሲገልጹ ውለዋል። ለአስርተ ዓመታት በወታደራዊ አገዛዞች ላይ ሲደረግ የቆየው ተቃውሞ በመፈንቅለ መንግስት ስልጣን የያዙ ሁለት መሪዎችን ያስወገደበት ቀን ትናንት ታስቦ ውሏል። የትናንቱ ሰልፍ የተደረገው በታቀደው የዲሞክራሲ ሽግግር ውስጥ ጦሩ የሚኖረውን ድርሻ በተመለከተ በወታደራዊ መሪዎች መካከል መከፋፈል ይስተዋላል የሚሉ ሪፖርቶች እየወጡ ባለበት ወቅት ነው። ክፍፍሉ የሽግግር መንግስቱ የሚጀመርበትን ጊዜ እንዲራዘም አድርጓል። ትናንት ሰልፍ እንደሚካሄድ ያወቁት ባለስልጣናት በዕለቱ ስራ እንደማይኖር አውጀዋል። ከረቡዕ ጀምሮ ከፍተኛ የጸጥታ ኃይል በመዲናዋ ካርቱም መታየቱን ምስክሮች ተናግረዋል። ወታደሩ ወደ ካምፑ ይመለስ እና ህዝቡ የሲቪል መንግስትን ይሻል የሚሉ መፈክሮች በትናንትናው ሰልፍ ላይ ተደምጠዋል። በኦምዱርማን እና ፖርት ሱዳን በተደረጉ ሰልፎች ላይ የጸጥታ ኃይሎች በመቶ የሚቆጠሩ ተቃዋሚዎች ላይ አስለቃሽ ጋዝ ተኩሰዋል ሲሉ የዓይን እማኞች ለኤኤፍፒ ተናግረዋል። ከአራት ዓመታት በፊት በአመፅ የተወገደውን የኦማር አልበሺርን አገዛዝ በተካው የሽግግር መንግስት ላይ መፈንቅለ መንግስት በማድረግ በጄኔራል አልቡህራን የሚመራ ወታደራዊ አገዛዝ ላለፉት ሁለት ዓመታት በሱዳን ስልጣኑን ተቆጣጥሯል። እያሻቀበ ባለው የምግብ ዋጋ ግጭትና የአየር ንብረት ለውጥ ሳቢያ በአፍሪካ ሳህል ቀጠና ውስጥ የሚገኙ ወደ 1 ሚሊዮን የሚጠጉ ህጻናት በዚህ ዓመት ከፍተኛ የሆነ የተመጣጠነ ምግብ እጥረት ይገጥማቸዋል ሲል የህጻናት አድን ድርጅቱ ዩኒሴፍ አስጠነቀቀ። በምዕራብ አፍሪካ በሚገኙ 3 የሳህል አካባቢ ሀገሮች ውስጥ የሚኖሩና ከአምስት ዓመት ዕድሜ በታች ያሉ 970,000 ህጻናት ይጫጫሉ ሲል የመንግስታቱ ድርጅት የህጻናት መርጃ ወኪል የሆነው ዩኒሴፍ በመግለጫው አስታውቋል። አገሮቹም ቡርኪና ፋሶ፣ ማሊ እና ኒጀር መሆናቸው ታውቋል። የተጠቀሱት አገሮች ድሃ ከመሆናቸው በተጨማሪ የባህር በር የሌላቸውና ጂሃዲስቶችን በመዋጋት ላይ ያሉ መሆናቸውን ዩኒሴፍ በመግለጫው ጠቁሟል። በጣም ከሚጎዱት አገሮች ውስጥ አንዷ በሆነችው ኒጀር 430,000 ህጻናት የምግብ እጥረቱ ይገጥማቸዋል። በማሊ ደግሞ 367,000 ህጻናት ይጫጫሉ ተብሏል። በዚህ ዓመት በሳህል በሚገኙና 7 በሚሆኑ አገሮች የህፃናት መጫጨት እንደሚከሰት ያስታወቀው ዩኒሴፍ መንግስታት ለችግሩ ትኩረት እንዲሰጡ ማሳሰቡን የኤኤፍፒ ዘገባ አመልክቷል። በናይጄሪያ ማዕከላዊ ሰሜን ግዛት የታጠቁ ሰዎች በከፈቷቸው 2 ጥቃቶች ቢያንስ 50 ሰዎች መገደላቸውን ባለስልጣናት ትናንት አስታውቀዋል። ባለፈው ረቡዕ ቤኑ በሚባለው ግዛት ታጣቂዎች 47 ሰዎችን ሲገድሉ፣ ቀደም ባለው ቀን ደግሞ 3 ሰዎችን ገድለዋል ሲሉ የአካባቢው አንድ ባለስልጣን አስታውቀዋል። የግዛቲቱ ፖሊስ ተወካይ ጥቃት መፈጸሙን አረጋግጠው ታጣቂዎቹ አንድ የገበያ ስፍራን ኢላማ እንዳደረጉ ገልጸዋል። የሟቾቹ ቁጥር ግን 8 ብቻ መሆኑን ተናግረዋል። የጥቃቱ ምክንያት ምን እንደሆነ ወዲያውኑ ግልጽ ባይሆንም ባለስልጣናት ግን በከብት አርቢዎችና በገበሬዎች መካከል በመሬት ይገባኛል ጥያቄ ምክንያት የተደረገ ሊሆን እንደሚችል ይጠረጥራሉ። ከብት አርቢዎቹ እንስሶቻቸውን በማሰማራት ሰብላቸውን እንዳወድሙባቸው ገበሬዎች ይናገራሉ። ለምለምና የናይጄሪያ የዳቦ ቅርጫት እንደሆነ የሚነገርለት አካባቢ በከብት አርቢዎችና በገበሬዎች መካከል ለረጅም ጊዜ ግጭት ሲካሄድበት ቆይቷል። በግጭቱ ምክንያት ምርት በየጊዜው እያሽቆለቆለ መሆኑን የአሶሴትድ ፕሬስ ዘገባ ጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል በጋዛና በሊባኖስ ላይ ዛሬ ጠዋት የአየር ድብደባ ፈጽማለች። የአየር ድብደባው እስላማዊ ቡድን ለሆነው ለሐማስ ሮኬት ጥቃት የተሰጠ ምላሽ እንደሆነ የገለጸችው እስራኤል ትናንት ሐሙስ ከሊባኖስ አቅጣጫ በተተኮሱ በደርዘን በሚቆጠሩ ሮኬቶች ጥቃት እንደተፈጸመባት አስታውቃለች። ዛሬ ማለዳ የእስራኤል ጀቶች አንዳንድ የጋዛን አካባቢዎች ሲደበድቡ አርፍደዋል። ድብደባው ያነጣጠረው በመሳሪያ ማምረቻዎችና የመሬት ውስጥ ለውስጥ መደበቂያ ጉድጓዶች ላይ እንደሆነ የእስራኤል ጦር አስታውቋል። ጦሩ አክሎ እንዳለው በደቡብ ሊባኖስ የሐማስ ይዞታ የሆነን ስፍራም ደብድቧል። ታየር በተሰኘችው የደቡብ ሊባኖስ የወደብ ከተማ ፍንዳታ እንደነበር አንድ የሊባኖስ ቴሌቪዥን ዘግቧል። በሊባኖስና በጋዛ ድንበሮች ላይ ወታደራዊ ኃይሏን ማጠናከሯን ያስታወቀችው እስራኤል ለሚከሰቱ ማንኛውም ችግሮች ዝግጁ ለመሆን ነው ስትል አስገንዝባለች። በእስልምና እምነት ሶስተኛው ቅዱስ ቦታ ተደርጎ በሚታመነው አላክሳ መስጊድ በእስራኤል ፖሊስና በፍልስጤማውያን መካከል በቅርቡ ግጭት ከተከሰተ ወዲህ በአካባቢው ውጥረት ጨምሯል። በዛሬው የአርብ ጸሎት ስነ ስርዓትም ሐማስን የሚያወድሱ መፈክሮች የሚያሰሙ ፍልስጤማውያን ከፖሊስ ጋር ተጋጭተዋል ሲል የአሶሲየትድ ፕሬስ ዘገባ አመልክቷል። የኢየሱስ ክርስቶስን ስቅለት ተመስሎ ለማሳየት የቆረጡ 8 ፊሊፒናውያን ከእንጨት በተሰራ መስቀል ላይ በሚስማር ተቸንክረው የተሰቀሉ ሲሆን የካቶሊክ ቤተክርስቲያን ድርጊቱን ኮንናለች። በአምሳለ ስቅለተ ክርስቶስ ለ10 ዓመታት ሲደጋገም በቆየው በዚሁ ትዕይንት 10 ሴንቲሜትር በሚሆን ሚስማር የተሳታፊዎቹ እግራቸውና እጃቸው በእንጨት ላይ ከተቸነከረ በኋላ ለ10 ደቂቃ ወይም ከዚያም በላይ እንደተሰቀሉ ይቆያሉ። በሰሜናዊ ማኒላ በመተገኘው ሳን ፔድሮ ኩቱድ በተሰኘችው መንደር በተከናወነው የአምሳለ ስቅለተ ክርስቶስ ስነ ስርዓት ላይ የአካባቢውን ሰዎች ሳይጨምር 15,000 ቱሪስቶች ተገኝተው ትዕይንቱን ተመልክተዋል። የ62 ዓመቱ ሩበን ኢናጄ ከሚቸነከሩት አንዱ ነው። በዚህ ዓመት እጅና እግሩ በሚስማር ተወቅቶ ሲቸነከር ያሁኑ ለ34ኛ ጊዜ ነው። በመስቀሉ ላይ ሳለም ኮቪድ-19 እና በዩክሬን እየተካሄደ ያለው ጦርነት ማብቂያ እንዲኖረው መጸለዩን ተናግሯል። ጦርነቱ በሁለቱ አገሮች መካከል ቢካሄድም የምግብና የነዳጅ ዋጋ በመናሩ ዳፋው ለኛ ተርፏል ሲል ተደምጧል። ኢናጄ በአምሳለ ክርስቶስ የመሰቀል ልምዱን የጀመረው እንደ አውሮፓን አቆጣጠር በ1985 ዓ.ም ከሶስተኛ ፎቅ ላይ ወድቆ በተአምር ሕይወቱ በመትረፉ ምስጋና ለማቅረብ በሚል ነበር። በፊሊፒንስ የሚገኙ የክርስትና ሃይማኖት መሪዎች ለዓመታት ሲፈጸም የቆየውን ልምድ ያወግዛሉ። ይልቁንስ ምዕመናን ራሳቸውን ሳይጎዱ እንደ ደም ልገሳና ሌሎች የሰብአዊ ረድኤት ሥራዎችን በማከናወን እምነታቸውን ማሳየት ይችላሉ በማለት ይመክራሉ። በመጨረሻም አድማጮች፣ አንድ ደቡብ አፍሪካዊ አውሮፕላን አብራሪ አደገኛ እባብ ጀርባው ላይ ከወጣ በኋላ አውሮፕላኑን ካለ ችግር በማሳረፉ አድናቆት ተችሮታል። 4 ሰዎችን ጭኖ አንዲት አነስተኛ የግል አውሮፕላን ሲያበር የነበረው ሩዶልፍ ኢራስመስ ወደ ፕሪቶሪያ በማቅናት ላይ ሳለ አደገኛና ገዳይ መርዝ እንዳለው የሚታወቀው ኬፕ ኮብራ የተሰኘ የእባብ አይነት በጀርባው ላይ ሲሄድ ተሰምቶታል። የእባቡ አይነት በአብዛኛው በደቡብ አፍሪካ የሚገኝና መድኃኒት ካላገኙ መርዙ ገዳይ መሆኑን የኤፍፒ ዘገባ አመልክቷል። ቀዝቀዝ ያለ ነገር ጀርባውን ሲጫነው እባቡ እንደወጣበት ማወቁን ኢራስመስ ተናግሯል። የአገሪቱ የሲቪል አቪዬሽን ባለስልጣን ለአብራሪው አድናቆቱን ገልጿል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መጋቢት 29 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ኤልያስ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ አስተናጋጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆግል ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግስት ፕሮግራም ተቃውሞ ገጥሞታል። መንግስት ያማራ ክልል ልዩ ኃይልን በዳግማ ድርጃጀት ወደ ሌሎች ጸጥታ ተቋማት ለማስገባት እየወሰደ ነው የተባለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመ መሆኑ ተገለጠ። በዛሬው ዕለት በሰሜን ወሎና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማድረግና ጎማ በማቃጠል ቁጣውን ሲገልጽ መዋሉን እነኚሁ አካባቢዎች አስተያየት የሰጡ ግለሰቦች አመልክተዋል። በትላንትናው ዕለት ቦልዲያ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ሰው ህይወት እንዳለፈና ሌላ አንድ ቁስለኛ ወደ ከተማው ሆስፒታል ገብቷል ሲል ማንነቱ እንዳይጠቀስ የጠየቀ የህክምና ባለሙያ አመልክቷል። ልዩ ልዩ የተቃዋሚ ፖለቲካ ፓርቲዎች አፈጻጸሙን በመቃወም በመንግስቱ አስተዋጽኦ መግለጫ አውጥተዋል። ከፓርቲዎቹ አንዱ የሆኑት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡት አስተያየት እርምጃው ግልጽነት የሚጎድለውና ሌሎች ችግሮችም ሊያስከትል ይችላል ሲሉ ስጋታቸውን አመልክተዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይ ነው ሲሉ በዛሬው ዕለት በሰጡት መግለጫ አመልክተዋል። ሁሉንም አጣምረው ኬኔዲ አባተ እንደሚከተለው ያቀርባል።
የመንግስት ኮሙኒኬሽን አገልግሎት ትናንት መጋቢት 28 2015 ዓ.ም ማምሻውን ባወጣው መግለጫ በሁሉም የሀገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ መግለጹ ይታወቃል። ጉዳዩን በተመለከተ በመንግስት ለሚተዳደሩ የሀገር ውስጥ መገናኛ ብዙሃን ዛሬ መግለጫ የሰጡት የኮሙኒኬሽን አገልግሎቱ ሚኒስትር ዴኤታ ሰላማዊት ካሳ የልዩ ኃይሎችን ወደ ሌሎች የጸጥታ ተቋማት የማስገባቱ ስራ ከክልሎች ጋር በተደረሰ ስምምነት መሰረት በሁሉም ክልሎች በተመሳሳይ ጊዜ እየተካሄደ እንደሚገኝ አብራርተዋል።
መንግስት ባስቀመጠው አቅጣጫ መሰረት የክልል ልዩ ኃይሎች በተለያዩ ማዋቅሮች እንዲደራጁ የሚያስችላቸው ተግባራዊ እርምጃ መጀመሩ ይታወቃል። አሁን ወደ ተግባር የገባው የክልል ልዩ ኃይሎችን መልሶ የማደራጀቱ ስራ በሁሉም ክልሎች ውስጥ በተመሳሳይ ወቅት የተጀመረ ነው። በሁሉም ክልሎች በየደረጃው ባሉ የሚመለከታቸው አካላት በጉዳዩ አስፈላጊነት ላይ ከመግባባት ላይ በመደረሱ በሁሉም ክልሎች ደግሞ የተለያዩ በየደረጃው ያሉ የሚመለከታቸው አካላት ውይይቶችን በማድረግ ጭምር ነው ስራዎች የተጀመሩት።
ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የክልል ልዩ ኃይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን፣ ሆኖም ውሳኔውን በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ አለም ተገኘ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
ጅምሩ በጎ ነው፣ በጣም በጎ ጅምር ነው ብለን ነው የምንወስደው። ከመርሃችንም አንጻር ትክክለኛ እንቅስቃሴ ነው። ግን ውዥንብር ፈጥሯል። አሁን ባለው ሁኔታ ትናንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ ማድረግ ግንዛቤ የማስጨበጥ ስራዎች ላይ ትንሽ ድክመቶች ነበሩ። ያ ነገር ደግሞ ለውዥንብር፣ ለተለያዩ አሉባልታዎች፣ ለስጋቶች ፈጥሯል። ያው እንደምታውቀው የብሔር ተኮር ፖለቲካ ዘውግ ላይ የተንጠለጠለ ፖለቲካ በተፈጥሮ አንዱን ብሔር ከሌላው ብሔር ጋር ያጋጫል። በተፈጥሮ አንዱ ብሔር የሌላው ብሔር ስጋት እንደሆነ እንዲሰማ የማድረግ አቅም ያለው የፖለቲካ ሰራዊት ስለሆነ በቀጣይነትም አካሂዱ ሁኔታውን ምንድን ነው የሚለው የክልል መንግስታትን ፌዴራል መንግስቱ ግልጽ እያደረገ መሄድ አለበት። አለበለዚያ አለመግባባቶች እንዳይፈጠሩ ስጋት።
ባልደራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ፣ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል። የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል።
ከዚህ በፊት በክልል ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖለቲካ አስተላለፍ አይኖርም፣ ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለውና ይሄ ሰላም ያለበት ሁኔታ የፖለቲካው አስተላለፍ በጣም አጣጭኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የህልውና አደጋ ውስጥ የገባ ማህበረሰብ አለ አሁን በተጨባጭ ማለት ነው። ጦርነት ሊከፈትበት ምናልባትም ደቂቃውን ሰዓቱን ወቅቱን የማያውቅ ህዝብ ወይ ማህበረሰብ አለ ብለን እናምናለን። ያን ህዝብ ማን ነው ከተባለ ያን ማህበረሰብ ማን ነው ከተባለ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይ ማህበረሰብ ምንም ሳይታሰብበት ውይይት ሳይደረግበት መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይህ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን።
የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ከትናንት በስቲያ ጀምሮ በከተማው አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በዛሬው ዕለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞንና በሌሎችም አንዳንድ አካባቢዎች መንገዶች መዘጋታቸውን ተናግሯል።
የተዘጋው ወይስ ሌሎች የንግድ እንቅስቃሴ ከተማ ውስጥ ያለው የታክሲ እንቅስቃሴ ምናምን አለ?
ምንም ዝግ ነው። እንቅስቃሴ የለም። መንገድ ዝግ ነው ማለት የታክሲ እንቅስቃሴ የለም። ምንም ነገር የለም። የህዝብ በሙሉ መልካቻ የስጋት ቀጠና የሆነ ህዝብ ነው። አመራሩን ባላወያየበት ህዝቡን ባላወያየበት ሁኔታ ወደ እርምጃ ስለሆነ የገባው ያው ሁሉም ከፋው ታውቃለህ።
በወልዲያ ሆስፒታል የህክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጭ ደግሞ በትናንትናው ዕለት በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል።
ያው ትናንትና የደረሰው ጉዳት ያው አንድ የልዩ ኃይል አባላት በቁስለኛ ነው እንግዲህ ከጎብዬ አካባቢ ተመቶ የመጣው። በዚህም በወልዲያ ዙሪያ ማታ ከአስራአንድ ሰዓት በኋላ ተኩሶች ነበሩ። የተኩስ ልውውጥ ዙሪያውን ይሰማ ነበረ። እንግዲህ ያው እኛ ጋር የመጣው ጋር ነው እንግዲህ ወደ መከላከያ ሰራዊት ወደ ጎብዬ ወደ ልዩ ኃይል ካምፕ በሄደበት ጊዜ ተኩሶ ተጀመረ። ያው ከመጡትም ካለው መረጃ የሰማ ነው ማለት ነው። እና ይሄ ልዩ ኃይል አባላት እግሩ ነው ቆስሎ የመጣው። አሁን ዛሬ ደግሞ አንድ የመከላከያ ባ ተመቷል። እሱ አሁን በህይወት የለም።
ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው?
አይ ከሞት ነው የመጣው።
ሁለት ሰው ብቻ ነው የመጣው።
እኛ ጋር የመጡት እስካሁን ልጅ ብቻ ናቸው። ግን አሁን ይመስለኛል አሁን ልዩ ኃይሉ ቢጎዳም ወደዚህ የሚያመጣው የለም። ምክንያቱም እነዚህ ተቋማቶቹ ያለባቸው አሁን መከላከያ ዞሮ ዞሮ ዛሬ ያው መንገድ ወልዲያን መስመሮች ሁሉ ያው ህዝቡ ጠዋት ተነስቶ መንገድ ዘጋጋ። ከዛ በኋላ ያው ዜና የሃይማኖት አባቶች እና የመከላከያ ጀነራል ውይይት ምናምን ነገር ያው እኛም ተጠፋን ምናምን ነገር ነበር። አዳራሹ ዙሪያውን በጣም ብዙ ህዝብ ነበረ። ሰቱ በቃ ብሎ በቃ አለቀሰ፣ ህዝቡ አልቅሷል።
ምዕራብ ጎንደር ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደውሃን ጨምሮ በተለያዩ የዞኑ አካባቢዎች ዛሬ ህዝቡ ጎማ በማቃጠልና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል።
ዛሬ ገንደውሃ ትናንትና ሸንፋ ዛኩመት ምትባል ቦታ ላይ ተዘግቷል። መንገድ በድንጋይ ተዘግቷል። ጎማ ይቃጠል ነበር። ወጣቱ ወጡ በጣም ከባድ ነበር። መንገድ ከመዝጋቱ ውጭ ያለው ነገር ቁጣ ነው። አሁን ያለው ነገር ቁጣ ነው። መንገድ ዘግቷል። ልዩ ኃይሎችን ለን እንዳትነኩ ቢል እስካሁን ክክ የበቀለ ልዩ ኃይሉ ከፍተኛ የሆነ ቁጣ ያሰማ እየተቆጣ ነው።
ተኩሱ ከማን ጋር ነው?
ዝም ብሎ ተኩስ ይያል ከስሜት የወለደው ተኩስ ነው
እንጂ በመከላከያና በልዩ ኃይሉ መካከል እስካሁን የተኩስ ልውውጥ የለም። ከዚያም ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ህብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማህበረሰብ ለስጋት ተጋልጧል ሲልም ገልጿል።
መተማ ወረዳ ተመት ወንደር አካባቢ ላይ ነው የኛ አካባቢ ምዕራብ ጎንደር ዞን። የዚህ ምዕራብ ጎንደር ዞን አብዛኛው ግዜ በተለይኛ ከተማ ስጋት ከተማ ነው የነበረ ግን ባልታወቀ ምክንያት ልዩ ኃይሉን ሁሉ እንተረጋጋው አውጥቷል። ሙሉ አንድ ሁለት ሻለቃ ይመረው ልዩ ኃይል ይወጣ የፌደራል መንግስት ነው አስረኝቷል። አሁን እዚህ ማከለ ላይ ቱበት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ኃይሉ ጋር ትልቅልቅ ማለት ነው ለዛሬ ያደረውልናል። ነገ እንግዲህ ይዛይዞ አይታወቅም ግን ዙሪያው ጠረፋውን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን ክፍት ነው።
የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ውሃት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል። የመንግስት ኮሙኒኬሽን ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ሐሰተኛ መረጃዎች እየተሰራጩ ነው ያሉ ሲሆን ውሃትም ትጥቅ በመፍታት ላይ እንደሚገኝና በሁሉም ክልሎች የሚከናወነውን እርምጃ በተመለከተ ከተም መንግስት በቀጣይነት መረጃ ይሰጣል ብለዋል። ጉዳዩን በተመለከተ ከመንግስት ኮሙኒኬሽን አገልግሎት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ተከታዩ መጽሔት ርዕስ እናልፍ። ወደ ደብረ ብርሃን ያሸጋግረናል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን መጠለያ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን መጠለያ ጣቢያ ውስጥ ከሚኖሩ ተፈናቃዮች መካከል ከቤተሰቦቻቸው አባላት ጋር የተለያዩ ይገኙበታል። ከቀያቸው ትተዋቸው የመጡት የአራት ልጆቻቸው እናትና ባለቤታቸው እንደምትናፍቃቸው በሐዘን የሚናገሩት ወላጅ አባት አብሯቸው ያሉ ሶስት ልጆቻቸውም በእናታቸው ናፍቆት ተቸግረዋል ነው ያሉት። እርሳቸው ልጆቻቸውን ይዘው ከመኖሪያቸው ሲፈናቀሉ ባለቤታቸው ነፍሰ ጡር እንደነበሩና የተወለደውንም ልጅ እንዳላዩት የተጠቀሱት እኒው አባት አቶ ቤትዬ ደርቤ ይባላሉ። የተፈጠረው የጸጥታ ውጥንቅጥ ቤተሰባቸውን እንዳፈረሰባቸውም ተናግረዋል። ከኦሮሚያ ክልል ልዩ አካባቢዎች ተፈናቅለው በደብረ ብርሃን በሚገኙ 6 መጠለያ ጣቢያዎች ውስጥ እስከ 30,000 የሚደርሱ ተፈናቃዮች እየተረዱ መሆናቸውን ከከተማው አስተዳደር የተገኘው መረጃ ያመለክታል። ሰሞኑን በደብረ ብርሃን መጠለያ ጣቢያ ተገኝቶ ተፈናቃዮችን ተዘዋውሮ ያነጋገረው ዘጋቢያችን መስፍን አራጌ ለዛሬ የአንድ ቤተሰብን ታሪክ ያጋራናል።
ቤት ይደረብ ይባላሉ። እሳቸውም ሆኑ ወላጅ አባታቸው ኦሮሚያ ክልል ምዕራብ ሸዋ ዞን ዳርን ወረዳ ሃሮጅባት አካባቢ ነው ተወልደው ያደጉት። በአካባቢው በተፈጠረው የጸጥታ ችግር ተፈናቅለው ወደ ደብረ ብርሃን ከተማ በሚገኘውና 20,000 ተፈናቃዮችን ባስተናገደው የቻይና መጠለያ ጣቢያ ከወላጅ እናታቸውና ከሶስት ልጆቻቸው ጋር መኖር ከጀመሩ 1 ዓመት ከ7 ወር ሆኗቸዋል። በተጨናነቀና ከመቶ የማያንሱ ተፈናቃዮች ባሉበት አንድ ድንኳን ውስጥ
የእርሻ መሬት አለኝ። የምተዳደረው በሆቴል ስራ ነው። እኛ እዚህ የተወለድነው እዛ ሀገር ነው፣ ያደግነው እዛ ሀገር ነው። በማንነታችን ተለይተን ስንመጣ አማራ ተብለን ወደዚህ ስንባረር ነው ይህን ሀገር ያወቅነው እንጂ ይህን ሀገር አናውቀውም።
የጸጥታ ችግሩም ሆነ ጽንፍ የያዘው የፖለቲካ አስተሳሰብ በትዳራቸው ላይ ተጽዕኖ እንደፈጠረባቸው ይናገራሉ።
የኔ ባለቤቴ ኦሮሞ ናት። የተጋባ ነው፣ ከኦሮሞ ነው አብረን የምንኖረው። ከዛው አካባቢ ከኦሮሞ ህብረተሰብ ጋራ ነው። ፍቅር እንጂ ጠብ የለንም። ወደን አማራ አልሆንም፣ እነሱን ፈልገው ኦሮሞ አልሆኑም። እንግዲህ እዛ በፍቅርና በሰላም ስለምኖር ተጋብተን ጋብቻውን ተዋልደን ነው የምንኖረው። ከዚህ ጋራ ሩቅ አራት ናቸው። እናታቸውን እና እኔን አለያይተው ነው አንተ አማራ ነህና ካንተ የተወለዱትም ልጆች አማራ ናቸው፣ ስለዚህ አንተ መጥፋት አለብህ ሲባል እኔ ልጆችን ይዤ ሸሽቼ ወጣሁኝ። ሚስቴንና እኔን ተለያይተን ማለት ነው። እሷ እዛ ቀረች። ሀብት ንብረት ነበረ፣ ብዙ ንብረት ነበረ። ያ ንብረት ሁሉ ተዘርፏል። እዛ አካባቢ የሚኖር ገበሬ ነው፣ አርሶ አደር ነጋዴ ነው አንድ ቀን በመንግስት ፖለቲካ በሌላ ፖለቲካ ውስጥ ገብቶ ማያቅ በመንግስት ላይ አምጾ ማያቅ ስለ መንግስት ምርጫ ከተባለ ወጥቶ መምረጥ ሌላ ፖለቲካ ምንም የማያቀብረተሰብ ነው እዛ አካባቢ ያለው እኛም ስንኖር አንድ ቀንም ስለ ፖለቲካ አውርተን አናግም ያለው በጊዜው የተመረጠ መንግስት ያስተዳድረናል እየተዛወረ ሲመጣም ያለው መንግስት ያስተዳድረናል እንጂ ስለ መንግስት መጥፎ ተናግረን ወይ በመንግስት ላይ አመጽን አይደለም እንግዲህ በጽንፈኛ አካል ነው ከዛ ከቦታችን ከቀያችን ከቤታችን ተለይተን
በተለይ ውህድ ማንነት ያላቸውና ከሳቸው ጋር የሚኖሩት ሶስት ልጆቻቸው ከናታቸው በመለየታቸው ለስነ ልቦና ጭንቀት ተዳርገዋል ነበር ያሉት።
እነዚህ ልጆች ከናታቸው ከተለዩ አሁን አመት ከሰባት ወራቸው እናታቸው እንኳን በአካል አይደለም በስልክ አያገኙ እናታቸውን ሲናፍቁ ግን ምንም ማረጋችልም ነው እንግዲህ ሰው ወዶ አማራ ባልሆነበት ወዶ ኦሮሞ ባልሆነበት የሌለ ትርክት እየተተረከ እንዴት ሆኖ ነው ይሄ ህብረተሰብ መለያየት የሚችለው? ለኛ ጥያቄ ነው። አማራ ኦሮሞ እኛ ጋር እዛ በመንኖርበት ወረዳ ውስጥ ባልየው አማራ ከሆነ ሚስትየው ኦሮሞ ናት። ሚስትየው ኦሮሞ ከሆነች ባልየው አማራ ነው። የተጋመደ ነገር ነው። እንግዲህ ይሄን ህብረተሰብ በምን አይነት ተአምር መለያየት እንደሚችል እንዴት እንደሚሆን እነዚህ ልጆች አሁን ምንድነው ጣፋንታቸው? እድሜ ልክ እናታቸውን አጥተው ሲያለቅሱ መኖር በጣም ከባድ ያስጨንቃል፣ ያስለቅሳል፣ ያሳዝናል። እኔ በየቀኑ ያለቅሱ ነበር ልጆች በየቀኑ ነበር የሚያለቅሱት። ሰው የገደለ ሰው ሞቷል ሞታለች እናታቸው ይባላሉ፣ ግን በቁም በህይወት ይህን ያህል መለያየት በጣም ከባድ ነገር ነው፣ ያሳምማል። ያለ እናት እያደጉ ነው ያሉት። አራት ልጆች እስከምናፈራ ድረስ ቢያንስ ከ25 ዓመት በላይ ቆይተናል። ይህን ያህል ጊዜ ስንቆይ ግን እኔ ከዛ አካባቢ ህብረተሰብ ጋራ በድራ እንድነን በቤተ ክርስቲያን አንድነን ማህበራችን አብሮ ነው፣ ሃይማኖታችን አንድ አይነት ነው። ግን አሁን ላይ የመጣው ታሪክ በጣም የሚያሳዝን ነው።
አራተኛ ልጃቸውን በመፈናቀላቸው ምክንያት በመልክ ለማየት አለመቻላቸውንም ጠቅሰዋል።
እነዚህ ልጆች አሁን ያለ እናት ወይ ሞተች ሳንል ያለ እናት ሲቀሩ ሳትሞት በህይወት ያለ እናት ወላጅ አልባ ሲሆኑ መንግስት አለ መንግስት ባለበት ሀገር ነው እንደዚህ እየተደረገ ያለው። ምን እንበል ወዴት እንበለው ምን እንደምንል ጭራሽ ነው ግራ ገባን። አቤቱታ ብለን አቤቱታችን አልተሰማ፣ ጮህን ጮህታችን አልተሰማ፣ መንግስት አለ ብለን ለመንግስት አመልክተን መልስ አላገኘን። እስከ መቼ ነው እነዚህ ልጆች ጣፋንታ ያለ እናት የሚኖሩት? ከዛ ከመጣን ጀምሮ እዚህ ስንኖር ደግሞ ለክልሉ መንግስት አመለከትን፣ ለፌደራል መንግስት አመለከትን። መጠለያ እንዴት አናገኝም? እንዳንድ ዜጋ የምንበላው የምንጠጣው ለሌላው ሀገር የሚሰጠው ስጦታ ዩኤን የሚባል ዓለም አቀፍ እርዳታ ሰጪ ድርጅት ገብቶ በሌላ ቦታ እየሰጠ ነው። እዚህ ግን ምግብ ላይ የሚሰራ ምንም አይነት ድርጅት የለም። በጎ አድራጊ ግማሽ እንጀራ እያመጣ ግማሽ ወጥ እያመጣ ነው ይህን ህብረተሰብ ህይወቱን እስከ ዛሬ ያቆየው። ምክትል ጠቅላይ ሚኒስትሩ ራሱ መጥተው እዚህ ለምንድን ነው በረሃብ የምንሞተው? ያደረግነው ነገር ካለ ለምን አትነግሩንም? ሲያባርሩን፣ ሲገሉን፣ በቁም ሲያቃጥሉን ሸሽተን የወጣ ነው። እዚህ ደግሞ እስካለን ለምን ምግብ አይሰጠንም ብለን ስንል ከአሁን በኋላ ምግብ አይርባችሁም፣ ቀጣይ የሆነ ይሰጣችኋል። ምንም የለም። ይልቁኑ ወደ ሀገር ከመመለስ እየጨመረ ነው መፈናቀሉ፣ እየጨመረ ነው እየሄደ ያለው።
በወንቱ ቤትዬ በአካባቢው በሚገኘው የመንግስት ትምህርት ቤት አራተኛ ክፍል እየተማረች ነው። ታዳጊዋ አባቷንና አያቷን በቅርበት ብታገኝም ከአመት በላይ የተለዩት እናቷ እንደሚናፍቋት ትናገራለች።
አልማዝ ትባላለች። ይኸው ሽን ያፈናቀልና ተሳለየን። ይኸው ከአባታችን ጋርና ሁሉ ነገር ያደርግልናል።
ለእናቴ ይድረስ ባለችው መልእክቷም ይህን ብላለች።
የእናት ፍቅር ብዙ ነገር ነው፣ ትነግረውም አያልቅም። የእናት ፍቅር በቃ ከሁሉም በላይ ነው። ስለዛ የእናት ፍቅር በአንዳንድ ብነገርም መቼም አያልቅም። እኔ አንቺን በጣም ነው የምወድሽ። ከአንቺ በላይ ደስተኛ ነበርኩ ግን ጊዜ ለየነ።
ወሰን የገለጠው ቤትዬን ጨምሮ ከሁለት የትዳር አጋሮቻቸው ሰባት ልጆችን ወልደው ለቁም ነገር ያበቁት ዳኖ ሀሮ ጅባት ነው።
ከሀገርም ከጓደኞቼ ከዘመድ ሆኜ አሳደግሁ ልጆቼ። ዛሬ ግን በመጦሬ በመቀበሬ ልጆቼ በመከበራቸው ልጆቼ አድገው እንጀራ ሲያገኙ ይኸው ብትንትና የ13 ዓመት ኮኔ ነው እኔ ዳኖ ወረዳ የገባሁት። ሀገርም አላቅ ዘመዴንም አላቅ። ዘመዴ ጅባት ወረሞ ነው አማራ ኦሮሞ ዘመድ የብዬ እዚያ ተቀምጨ ስኖር አሁን በአናቱ ላይ ተነስተው ብትንትና አረጉኝ። አሁን በስተርጅና ወይንስ ሽቅብ ቁልቁል በየ አዳሪ ነኝ ወይንስ ተቀምጨ የሚያቀርበኛል ልጆችም አጣው እኔም አጥቼ እያለቀስኩ እየተከስኩ ነው ያለሁት። ይሄው አመት ተሰባሰሪ የልጆችን አይን እያየሁ ነው የተቀመጥኩት።
በእድሜ ማምሻ ደረሰብኝ ያሉትንም ሲገልጹ
የመንግስት ጫካ መንጥረን አቅነተን ለፍተን ደክመን ነው እንጂ ወይ ሰው ይዞታ ላይ ሄደን አልተቀመጥንም፣ ወይ የሰው ይዞታ ሄደን አልተናጠቅንም። በለፋንበት ግንድ ቀጥቅጠን ባፈራነው ኑሮ ላይ መሬት ላይ ነው የተቀመጥነው እንጂ ቡና ተደጃችን ስንለቅም ከብት አርብተን ስንጠቀም አምርተን አግርድ ዘርተን አምርተን አግርደን ስንጠቀም ተባረሩን፣ ንብረታችንን ተነጠቅን፣ ከብታችንን ተዘረፍን። እምንለብሳ ጨርቅ እንኳን ይዘናል ወጣ።
የእድሜ ባለጸጋ እናት ሰብአዊነት የት ደረሰ ሲሉም መጠየቃቸው አልቀረም። ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ዘጋቢያችን መስፍን አራጌ በመጠለያ ጣቢያው ተገኝቶ ያነጋገራቸው ተፈናቃዮች ታሪክ ይህ ብቻ አይደለም፣ ሌሎች ዘገባዎችንም ይዞ ይመለሳል። በዘገባው ውስጥ ከእናቷ ጋር ለመለያየት የበቃችው ሸኔ በሚል ቡድን በመፈናቀላቸው ምክንያት ሳቢያ እንደሆነ ታዳጊዋ የገለጸች ሲሆን ሸኔ የሚለው ስያሜ የማይቀበሉትና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ቃል አቀባይ በተደጋጋሚ በሰጡት አስተያየት ከኦሮሚያ ክልል ሰላማዊ ሰዎች ላይ ጥቃት እንደማያደርሱ እንዲሁም እንደማያፈናቅሉ ገልጠው ሲያስተባብሉ መቆየታቸው አይዘነጋም። ክብራትና ክብራን አድማጭ ተመልካቾቻችን፣ የመጽሔቱ ትንታኔ ርዕሶች ይቀጥላሉ። ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። በትግራይ ክልል ትምህርት በአፋጣኝ ለመጀመር እንዲቻል እየሰራ መሆኑን ትምህርት ሚኒስቴር ገለጠ። የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ የመሩት የፌዴራል መንግስት ልዑክ በትግራይ ትምህርት በአፋጣኝ ስለሚጀመርበት ጉዳይ ከክልሉ አመራሮች ጋር በመቀሌ ከተማ ላይ ውይይት አካሂደዋል። ሚኒስትር ዴኤታው ለአሜሪካ ድምጽ በሰጡት ማብራሪያ ታዲያ በትግራይ ክልል በአፋጣኝ ትምህርት ለመጀመር በሚቻልባቸው ተቋማት ትምህርት እንዲጀመር ጥናት በመካሄድ ላይ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በበኩላቸው የሰላም ስምምነቱ አስተማማኝ መሰረት እንዲኖረው ከሚያደርጉ አንዱ ትምህርት መጀመር ነው ያሉት። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽም በበኩላቸው የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥቶ ከሚሰራቸው ጉዳዮች አንዱ የመማር ማስተማሩን ሂደት ማስጀመር ነው ብለዋል። ይሁንና አመራሮቹ በትግራይ ትምህርት የሚጀመርበትን ቁርጥ ያለ ቀን አልገለጡም። ሙሉጌታ ጽባህ ነው የተከታተለው።
በትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ የተመራ ልዑክ በትግራይ ክልል በትምህርት ዘርፍ ላይ የደረሰውን ውድመትና በቀጣይ ትምህርት ለመጀመር የታቀደውን አስመልክቶ ከክልሉ አመራሮች ጋር በመቀለ ከተማ ውይይት አካሂዷል። የአዲስ አበባ፣ የባህር ዳር፣ የሰመራ፣ የጅግጅጋ፣ የደብረ ብርሃንና የጅማ ዩኒቨርሲቲዎች ፕሬዝዳንቶችም ከልዑካን ቡድኑ ጋር ተሳትፈዋል።
ልዑካኑ በመቀለ ዩኒቨርሲቲና አጼ ዮሐንስ መሰናዶ ትምህርት ቤት በጦርነቱ የደረሰውን ውድመት የጎበኙ ሲሆን ከአሁን በፊት ከ1400 በላይ ተማሪዎች ከአንደኛ እስከ ስምንተኛ ክፍል ያስተምር የነበረውን በአሁኑ ጊዜ የተፈናቃዮች ማዕከል የሆነውን አድ ሐውሲ ትምህርት ቤትም ጎብኝተዋል። የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በትግራይ ክልል የተቋረጠውን ትምህርት ለማስጀመር የሚኒስቴር መስሪያ ቤቱ ጥናት እያካሄደ መሆኑ ገልጸዋል።
ትምህርት ቅድሚያ ተሰጥቶት እንዲጀመር ይፈልጋል። በክልል መንግስትም ጊዜ አስተዳደሩም ፌደራል መንግስትም ያንን ለመፈጸም ትምህርት ሚኒስቴር ከዩኒቨርሲቲዎቹ ጋር ዩኒቨርሲቲዎቹን በማስተባበር ከትምህርት ቢሮዎች ጋር ደግሞ ባለው የፌደራል መንግስቱና የክልል መንግስቱ ግንኙነት ድጋፍ ያደርጋል። በፈጠነ ጊዜ አሁን ዛሬ ቀን መቁረጥ ተገቢ ስላልሆነ በፈጠነው ጊዜ ትምህርት እንጀምራለን። ትምህርት እንጀምር በሁሉም ዩኒቨርሲቲዎች በአንድ ጊዜ ላይሆን ይችላል። በሁሉም ፕሮግራሞች፣ በሁሉም ኮሌጆች በአንድ ጊዜ ላይሆን ይችላል። በትምህርት ቤቶችም እንደዚህ በአጠቃላይ ትምህርቱም ሁሉም ትምህርት ቤቶች በአንድ ጊዜ ላይ ጀምሩ ይችላሉ። በጥቂት እየጀመርን በፍጥነት የጎደሉትን እያሟላን እያሰፋን እንሄዳለን።
በኢትዮጵያ የትምህርት ዘመን የሚጀመረው በአመቱ መባቻ በመስከረም ወር ቢሆንም በኮቪድ-19 እና በፈተና ምክንያት በአገሪቱ የትምህርት ዘመን ተስተጓጉሏል። እርሱን ለማስተካከል እንሰራለን ብለዋል ሚኒስትር ዴኤታው። በትግራይ የሚጀመረውን የትምህርት ሂደት አስመልክቶ እቅዱን በቀጣይ ይፋ እንደሚያደርጉ አስታውቀዋል።
በተጨባጭ ሊተገበርና ሀቀኛ በሆነ እቅድ በፈጠነው ጊዜ ማለት ነው። ባጭሩ መስከረምን መጠበቅ ላይኖርብን ይችላል ይገባንም ብዬ ማምናለሁ በፍጥነት ማድረግ በሚችለው ጊዜ ግን ተማሪዎች ወደ ትምህርት እንዲመለሱ እንፈልጋለን በዚህ ሀገር ውስጥ ትርክት መቀየር አለበት ከጦርነትና ከጦርነት ስሜት መውጣት አለብን ጦርነትን ከሚያባብሱ ጉዳዮች ሁሉም አካል እንዲቆጠብ ትምህርትን ለማተን ቅድሚያ ሰጥተን መስራት አለብን ጦርነት ያተረፈልን ነገር ይሆን አሁን ያየነው ዛሬ የሰማነው የቀረቡ ጉዳቶች ናቸው
የትግራይ ክልል ግዚያው አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው በትምህርት መጀመር ጉዳይ አስመልክቶ በተደረገው ውይይት የሰላም ስምምነቱ አስተማማኝ መሰረት እንዲኖረው ከመያደርጉ አንዱ ትምህርት መጀመር ነው ብለዋል
ከምንም ነገር በላይ ትግራይ ሰላም ወደ አስተማማኝ መሰረት ለመመለስ ትልቅ ሚና ካላቸው ነገሮች ወሳኙ ምን ነው ትምህርት ነው 2.4 ሚሊዮን አካባቢ ሰው ባንድ ጊዜ ወደ ትምህርት ቤት መመለስ የሚችልበት ሁኔታ መፍጠር የሚፈጠረው ድባብ ብቻውን አሁን የተፈጠረውን ሰላም ሁሉም ሰው ይፈልጋል እንዲቀጥል ይፈልጋል ግን በሚሊዮን የሚቆጠሩ ህጻናት አራተኛ አመታቸውን ትምህርት ቤት ባልሄዱበት ሁኔታ ዩኒቨርሲቲዎች የሚባሉ ተቋማት መፍረሳቸው መውደማቸው ብቻ ሳይሆን የጦርነቱ የእያንዳንዱ ሰከንድ ሪማይንድ በሚያደርግ ሁኔታ ወይ በተጎጂ አካል ጉዳተኞች ወይ በተፈናቃዮች በተሞሉበት ሁኔታ ምንም ይሁን የሰላም ኢንቫይሮመንት ፍላጎት ይኖር የሰላም ኢንቫይሮመንት ሲስተም ማድረግ በጣም ከባድ ነው። ሰው የመጀመሪያ ትኩረት ተጣለብን ተብሎ መጀመሩ የኛም ዋናው ትኩረታችን ነው።
በትምህርት መጀመር ጉዳይ ከፌደራሉ መንግስት ጋር ተባብረን እንሰራለን ሲሉ አቶ ጌታቸው ገልጸዋል። በትግራይ የሚገኙ የአራት ዩኒቨርሲቲዎች አመራሮች ጦርነቱ ያደረሰባቸውን ጉዳት ለልዑካኑ አብራርተዋል። የኢትዮጵያ መንግስት ዩኒቨርሲቲዎች የጋራ ምክክር መድረክ ሰብሳቢና የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና በክልሉ ለሚገኙ አራት ዩኒቨርሲቲዎች የኢትዮጵያ መንግስት ዩኒቨርሲቲዎች በዚህ ወር 20 ሚሊዮን ብር ድጋፍ ለማድረግ ወስነዋል ብለዋል። የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሮሽ በክልሉ ከ88 በመቶ በላይ የትምህርት ቤቶች ህንጻዎች ላይ በጦርነቱ ውድመት መድረሱን ነው የገለጹት። የመማር ማስተማር ሂደቱን የሚያግዙ ቁሳቁሶችም ወድመዋል ተዘርፈዋል ያሉት ዶክተር ኪሮስ ባለን አቅም በክልሉ ትምህርት ለመጀመር ጥረት እያደረግን እንገኛለን ብለዋል።
ተቃላይ ትምህርት መሰረተ ልማት ከፍተኛ ጉዳት ደርሶበታል። በትግራይ ላይ የነበሩ ትምህርት ቤቶች፣ ኮሌጆች እና ሲጠቀምበት የነበሩ የትምህርት ግብዓት መሳሪያዎች፣ ቤተመኩራዎች፣ መጻሕፍት፣ ኮምፒውተሮች በሙሉ ተወስደዋልም ተዘርፈዋልም ብዙ ጉዳት ደርሶበታል። ስለዚህ በአጠቃላይ በትግራይ ኮቪድም ከዛ በተለይ ደግሞ በልዩ ሁኔታ በጦርነቱ ጊዜ በተፈጠረው ውድመት አሁን ትግራይ ላይ ያለውን የስርዓት ትምህርት እንደ ትምህርት ኮላፕስ የሆነ ነው ያለው ማስተማር ምንችልበት ሁኔታ አይደለም የቆየው።
በክልሉ ከመጋቢት 2012 ዓ.ም ጀምሮ ትምህርት በመቋረጡ ተማሪዎች በእድሜያቸው ሊደርሱበት በሚገባ የትምህርት ደረጃ ላይ አይገኙም። በትግራይ ለሁኔታው የሚመች ስርዓት ትምህርት ያስፈልገዋል ብለዋል። ሐላፊውም
ለመጀመር የሚያስለንን ነገር መስራት ጥረት ያደረግን ያለነው እንደሌላው አይደለም ማለት አንድ ተማሪ ትምህርት ቤት አልገባ ማለት በሱ ብቻ ሳይሆን ለቀጣይ ትውልድም እሱ ለሚወልደው ትውልድም የሚቀር ጉዳት ስላለው የሚቀጥለው ተወሰነ አመታት ከትግራይ ወደ ዩኒቨርሲቲ የሚገባው ምን እድሜ 22 ነው የሚሆነው እስክናስተካክለው ማለት ነው። ኖርማሊ በ18 አመቱ ነበር አንድ ተማሪ ወደ ዩኒቨርሲቲ መግባት ያለበት። አሁን ግን 4 አመት ትምህርት አልነበረም ሌላ ቦታ ግን 18 አመቱ ገብቶ ነው በ22 አመቱ ተመርቆ ወደ ስራ ምን ተመራውና እኛ ግን በ22 አመቱ ወደ ዩኒቨርሲቲ ገብቶ ነው በ27 በ28 አመቱ ተመርቆ ወደዋ። ስለዚህ ይሄንን የሚፈጥረው የራሱ የሆነ ማህበራዊ አሁን ያለው ቀውስ እንደገና ወደ ቀጣይ ትውልድ የሚሻገርበት ስለሆነ ከነዚህዎቹን አቮይድ ለማድረግ እስካሁን የደረሰው ውድመት አለ እስካሁን የቆየው መዘግየት አለ። ስለዚህ ይሄ ጉዳት ግን እንደገና ጥል አንድ ቦታ ላይ መቆምና ትምህርት መጀመር ድረስ ያለብን ትልቅ ትኩረት ቀይመት ሰጥቶት የሚሰራ
ሆኖም አመራሮቹ በሰጡት አስተያየት በትግራይ ትምህርት የሚጀመርበት ቁርጥ ያለ ቀን አልገለጹም። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
አመሰግናለሁ ሙልጌታ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። ተከታዩ ሌላ የተፈናቃይ ጉዳይ ዘገባ ደግሞ የነዋሪዎች ጥቃትና መፈናቀል ያፋርና የሶማሊን ክልሎች ያወዛገበ መሆኑን ይዘረዝራል። የሶማሌ ክልል ልዩ ኃይል አባላት በአፋር ክልል ውስጥ ጥቃት እየፈጸሙ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች አመለከቱ። በጥቃቱም አርብቶ አደሮች ከፍተኛ ጉዳት ደርሶባቸዋል ነው ያሉት። ከሶማሌ ክልል አስተያየታቸውን የሰጡ ሌሎች ነዋሪዎች በበኩላቸው የክልላቸውን ወሰን አልፎ እስከ አፋር ክልል የደረሰ የልዩ ኃይል ወታደራዊ እንቅስቃሴ አለመኖሩን በመጥቀስ ያስተባብላሉ። በአፋር ክልል ውስጥ በሚገኙ 3 ቀበሌዎች ላይ በሚነሳ የይገባኛል ውዝግብ ሳቢያ ተደጋጋሚ ግጭቶች እየተከሰቱ ሲሆን በሶማሌ ክልል በኩል አስተያየታቸውን የሰጡ ነዋሪዎች ታዲያ እነኚህ ቀበሌዎች በርካታ ሰዎች ተፈናቅለውባቸዋል ሲሉ ወቀሳቸውን አሰምተዋል። ይህንን አስመልክቶ አስተያየታቸውን የሰጡ አንድ የህግ ባለሙያ ከግጭት ይልቅ ህጋዊ አማራጮችን መከተል የተሻለ መፍትሄ ያስገኛል ባይ ናቸው። አዲስ ቸኮል ነው ያጠናቀረው።
በዋሽ ከተማ ውስጥ ነዋሪና የአፋር ወጣቶች አደረጃጀት አመራር መሆኑን የሚናገሩ አቶ አብደላ ሀጂ ለአሜሪካ ድምጽ በስልክ በሰጡ አስተያየት ላለፉት 10 ቀናት የሶማሌ ክልል ልዩ ኃይል በአፋር ክልል ውስጥ በሚገኙ ከተሞች ጥቃት ማድረሱን ይናገራል።
ቢያንስ ከስድስትና ሰባት ተበላይ ላይ ነው ግንባሮች ላይ ነው ጦርነት እያካሄደብን ያለው የሶማሌ ክልል ጥምር ታጣቂ ኃይል። አንደኛው በየንጉዲ በኩል ነው፣ በዋኒ በኩልም አለ፣ በገላሉ በኩል አለ፣ በዚህ በሀሮካ ፓሪንቱ በኩል አለ፣ በአሚበራ ደግሞ ተስኩቲና ሊደርቱ ኤሪያ ላይ አለ። በከባድ መሳሪያም እንግዲህ ጥቃት የተፈጸመብን የአፋር ሴቶች ተጎድተዋል፣ በርካታ ህጻናት ተጎድተዋል፣ የአፋር ቤቶች ተቃጥለዋል። ከጋራ ላይ በሚተኮስ ከባድ መሳሪያ ነው እንግዲህ ቤቶች እየተቃጠሉብን ያሉት። በርካታ አርብቶ አደሮችም ተቃጥለዋል። ቢያንስ ከ500 በላይ የቁም እንስሳትም ተዘርፎብናል።
ሌላው የሰመራ ሎጊያ ነዋሪ አቶ ኡመር ኢድሪስ በበኩላቸው ግጭቱ ላለፉት 5 ዓመታት ሲካሄድ የቆየው ጥቃት አካል እንጂ እንደ አዲስ የሚጠቀስ አይደለም ይላሉ።
ሰሞኑን እየተካሄደ ያለው ጦርነት ላይ ባይዞያል ጦርነቱ ከበድ ስላለ ሊሆን ይችላል እናንተ ጋር የደረሰው እንጂ በየቀኑ የአፋር እናቶች፣ የአፋር ህጻናት፣ የአፋር ሽማግሌዎች በየቀኑ እየተገደሉ ነው።
ጥቃቱ ተከፍቶባቸዋል ከተባሉ ቀበሌዎች አንዱ የሆነው የገዋኔ ወረዳ ህዝብ ግንኙነት ኃላፊ አቶ አሊ በጉዳዩ ላይ መረጃ ሊሰጡን ከቀጠሩም በኋላ ስልካችን ባለማንሳታቸው ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ከሶማሌ ክልል ጋር አዋሳኝ የሆነው የአፋር ክልል ዞን 3 አስተዳዳሪ የሆኑት አቶ አብደው አሊም እንዲሁ ሀሳባቸውን ቀይሮ መረጃ ከመስጠት ተቆጥበዋል። ለክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አመር ካሎይታም የእጅ ስልካቸው ላይ በተደጋጋሚ ደወልንና የጽሁፍ መልእክት የላክም ቢሆንም ምላሽ አላገኘንም። በሶማሌ ክልል በኩል በጉዳይ ላይ ያናገርኳቸው ጥቃት ተከፍቶባቸዋል የተባሉት የአፋር ወረዳዎች አጎራባቸው ነው የዱኔር ወረዳ ወጣቶችና ስፖርት ጉዳይ ኃላፊ የሆኑት አቶ አሊ አውሊድ ነበር። አቶ አሊ እርሳቸው አመራር በሆኑበት ወረዳ ወደ አፋር ክልል ወሰን የሚሻገር ምንም አይነት ወታደራዊ እንቅስቃሴ የለም ይላሉ።
አሁን እየተደረገ ያለው ወራሪው በሌላ በኩል እየተወረርኩ ነው ይላል። ሶማሌ ክልል መንግስት እየደገፈ ነው። ሶማሌ ክልል መንግስት ቢደግፈን ኖሮ አንድም የሶማሌ ማህበረሰብ አይፈናቀልም ነበር።
በአንጻሩ የሶማሌ ክልል የአፋር ታጣቂዎች ሰለባ ነው ሲሉ ጉዳዩን ወደ አፋር ክልል ይወስዱታል።
አቅጣጫ እኔ ባለሁበት ቦታም የተፈናቀለ አሁን ባለበት በየቀኑ የተፈናቀለ ያለ ሰው አለ። በታች በኩል በበድዌ በኩል አለ፣ በገርበ ዒሴና በመጠኔ በኩል አለ፣ በፈረስ በኩል አለ። የምናወራቸው ይገባኝነት ጥያቄ የሌለበት አካባቢ እኮ ነው ተፈናቅሎ እስካሁን ያልቆመው ነው የምንለው እንጂ ይገባኝነት ጥያቄ የነበረባቸው 3 ቀበሌዎች እነሱ ድሮ ታሪክ ሆኖ ከ5 በፊት አልፏል፣ ተጨፍጭፏል። የእነሱን አባወራዎች እና እማወራዎችን ተከትሎ እየመተመታ እየተፈናቀለ ነው ከሆነ ምለ
በአፋር ክልል ውስጥ በሚገኙና የገባኛል ውዝግብ ከሚነሳባቸው ቀበሌዎች አንዱ በሆነው ገዳማዊት ወይም ገርቤሴ ተወልደው ማደጋቸውን የነገሩ አቶ ዩሱፍ ቦስ በሬም በአፋር ታጣቂዎች ተደጋጋሚ መፈናቀል ደርሶብናል ሲሉ ይከሳሉ።
ተወለድኩት ገዳማዊቱ ከተማ ነው። አሁን ተፈናቅዬ እየኖርኩበት ያለሁት ደግሞ አስቡል የምትባል ከተማ ናት። በኤረር ወረዳ ስር ናት። ኢቲሶን ማለት ነው። 3 ከተሞች ቤቱ መንዱፎ እና አዴቱ በዋና ጎዳና ላይ ማለት በጅቡቲ እና አዲስ አበባ የሚያገናኝ መንገድ ላይ የሚገኙ ናቸው። ስለዚህ እነዚያ ከተሞች የተፈናቀሉት እንዳለ ህብረተሰብ በአፋር ክልል ልዩ ኃይል ምክንያት የተፈናቀሉት እስካሁን ደግሞ ተፈናቃዮቹ የት ነው የገቡት ብሎ የጠየቀን ፌዴራል መንግስት እንደሌለ ነው የምነግረው። ተፈናቃዮቹ ደግሞ አብዛኛው ያሉበት አስጉሊ፣ አይን ሙሉ አሉ፣ አብደም አሉ፣ ቀረር ከተማ ይገኛሉ፣ አብቼ ከተማ ይገኛሉ። በጣም ብዙ ናቸው።
ባለፈው ሳምንት አሜሪካ ድምጽ ያነጋገራቸው በሶማሌ ክልል የሴት ዞን የአደጋ መከላከልና ዝግጁነት ኃላፊ አቶ ሀሰን ራቢዮ በአፋር ታጣቂዎች ጥቃት የተፈናቀሉ 49200 አባወራዎች ወይም 300000 ገደማ ነዋሪዎች በመጠለያ ጣቢያና በልዩ ልዩ የዞኑ አካባቢዎች ተበታትነው እንደሚገኙ መግለጻቸው ይታወሳል። በአፋር ክልል የሰመራ ሎጊያ ነዋሪው አቶ መሪ ድሬስ ግን የአቶ ሀሰን ራቢዮን ወቀሳ አይቀበሉትም። በአፋር ክልል ስር የሚገኙና የሶማሌ ወገኖች ከሚበዙባቸው 3 አዋዛጋቢ ቀበሌዎች በራሳቸው ፈቃድ የለቀቁ ይኖራሉ። ሆኖም አፋር ወደ ሶማሌ ክልል ገብቶ ጥቃት የሚፈጽም ታጣቂ የለውም ብለዋል።
አፋር ላይ መንግስት ከሚያውቀውና ከአርብቶአደሩ ውጪ አንደኛ ታጣቂ የሚባል ኃይል የለም። ሁለተኛ ደግሞ አፋር ላይ ያለው ሚሊተሪ ፎርስ አሁን ያለው በኢትዮጵያ ሰሜን የተነሳው ጦርነት ምክንያት ወደ ሰሜኑ የሀገራችን ክፍል ላይ ያለው የአፋር ሚሊተሪ ፎርስ ማለት ነው። አሁን የተዋቀን አርብቶአደሮች ናቸው። እዚያ አካባቢ ምንም አይነት የተቋቋማ ታጣቂ የሚባል ኃይል እዛ ያለው ራስን እየተከላከለ ያለው አርብቶአደር ህዝብ ነው። እዛ ጋር እየተዋጠቀ ያለው ሶስት ቀበሌ ላይ ለምሳሌ አሁን ከዞናን ወደ ዱቄ አካባቢ በሰላም ከአፋር ጋር እንኖራለን ብሎ የመረጡ የኢሳ ማህበረሰብ አባላት እዚሁ እየኖሩ ነው። ምንም አይነት ችግር ያልፈጠሩ እዚሁ ከአፋር ጋር በሰላም እየኖሩ ነው።
በጉዳዩ ላይ እንደ አፋር ክልል ሁሉ በሶማሌ ክልል በኩልም የክልልና የዞን አመራሮች መረጃ ለመስጠት ፈቃደኞች አይደሉም። በአፋር ክልል ውስጥ በሚገኙና ሶማሌ በሚበዛባቸው 3 ቀበሌዎች የተነሳ የአፋርና የሶማሌ ክልሎች ላለፉት 5 ዓመታት ተደጋጋሚ ግጭቶች እየተካሄደባቸው ይገኛሉ። ለግጭቱ የተሻለ መፍትሄ ሊያስገኝ የሚችለው ሰላማዊ አማራጮችን በመጠቀም እንጂ ደም በመፋሰስ አይደለም ሲሉ በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል ባልደረባ የሆኑት አቶ አማኑኤል መሰለ ይመክራሉ።
ጥያቄያቸው በዘላቂነት መፍታት የሚቻለው ያው በተለያዩ ዓለማት ወይም በተለያዩ ሀገራት እንደዚያን ዘብሔር ማዕከል ወይም ድንበር መሰረት ያደረጉ ግጭቶች ሲከሰቱ ግጭቶቹን ልትፈታው በሪፈረንደም ነው። ህገ መንግስቱን በተወሰነ ደረጃ ያስቀምጣል። ነገር ግን እንደምታውቀው በሀገር ደረጃ ህገ መንግስቱ ወይም ህገ መንግስቱ የተቀመጡ አንቀጾች በተለይ ከድንበር ከማንነት ጋር የተያዙ አንቀጾች ላይ የጋራ መግባባት በሀገር ደረጃ የለም። ስለዚህ ህገ መንግስቱን መሰረት አድርገህ ድንበር ጥያቄ ሪፈረንደም ለመፍታት ብትሄድ የሚያስማማ ወይም በሁለቱ ፖለቲካ ሌሊቶች መካከል የጋራ የሆነ መስማማት ላይ ለመድረስ የሚቸግራቸው ይመስለኛል። ና ከዛ አንጻር ሪፈረንደም ምንም እንኳን መፍትሄ ቢሆንም ህገ መንግስቱ ላይ መሰረታዊ ጥያቄ የሚባላቸው ማህበረሰቦች ይችላሉ። በዛ አንጻር ህገ መንግስቱ መሰረት አድርገ ህገ መንግስት ላይ መልስ ለመስጠት መሄድ አፈጻጸሙ ደካማ ና ይህን በሁለቱ መካከል ለማምጣት የምትፈልገውን ዘላቂ መፍትሄ ለማምጣት የሚቸግር ይመስለኛል። ከዛ ባለፈ ህገ መንግስታዊ ማሻሻያዎችንም የተለያዩ በድንበር ምክንያት የሚነሱ ግጭቶችን ከፖለቲካል ሪፕሬዘንቴሽን ጋር በተያያዙ በሀገር ደረጃ እንደምታውቀው የብሔራዊ ምክክር ኮሚሽን ተቋቁሟል እና ስለዚህ ሀገሪቷ በእያንዳንዱ አካባቢ የሚነሱ የድንበር ጥያቄዎች በአፋርና በሶማሌ አካባቢ የሚነሱ የድንበር ጥያቄዎችንም በብሔራዊ ምክክርና በምክር ወይም ብሔራዊ ድርድርና ውይይት በሚደረገው ፕላትፎርም መፈታት የሚችል ይመስለኛል።
አቶ አማኑኤል መሰለ አያይዘው እንዳስገነዘቡት ሀገራዊ ምክክር መድረኩና ህገ መንግስቱን በመፍትሄነት ከመጠቀም ባሻገር ታላቅ ሀገራዊ ኢኮኖሚያዊ ተጽዕኖ ማሳደር የሚችሉትን የእነዚህን አካባቢዎች ሰላም በዘላቂነት ለማረጋገጥ የፌዴራል መንግስቱ በጥናት ላይ የተመሰረተ መፍትሄ ሊያቀርብ ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ካሜሮን ውስጥ 25 ሰዎች በታጣቂዎች ታገቱ። የደህንነት ኃይሎች ካሜሮንና ናይጄሪያን ከሚያዋስነው ድንበር አቅራቢያ ታጣቂዎችን አግተው የወሰዷቸው 25 የመንደሪቱ ነዋሪዎች ለማስለቀቅ ፍለጋ ይዘዋል። በሁለቱ አገሮች ድንበር አካባቢዎች የሚንቀሳቀሱትን የታጠቁ ወንጀለኞች መንግስት እንዲያስቆምም ጥሪ አሰምተዋል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሮን ያደረሰን ዘገባ እንደሚከተለው አቀርባለሁ። የካሜሮን ባለስልጣናት እንደገለጹት ማንነታቸው ያልታወቁ ታጣቂዎች በያዝነው ሳምንት አገሪቱን ከናይጄሪያ ጋር ከሚያዋስነው ምዕራባዊ ድንበር አቅራቢያ በምትገኘው የአኮ ወረዳ በየቀኑ ጥቃቶችንና ዘረፋዎችን በመፈጸም የመንደሪቱን ነዋሪዎች አግተው ወስደዋል። በመቶዎች የሚቆጠሩ ነዋሪዎችም ጥቃቱን ሸሽተው መሄዳቸውን የወረዳው ባለስልጣናት ጨምረው አመልክተዋል። የአኮ ከንቲባ ንካንያ ንኳይ እንዳስረዱትም ማንነታቸው ያልታወቁት እነኚህ ታጣቂዎች በሁለቱም ሀገሮች ድንበሮች አቅራቢያ ባሉት አካባቢዎች ይንቀሳቀሳሉ።
25 people have been kidnapped so far. We fear that more may have been kidnapped.
እስካሁን 25 ሰዎች ታግተዋል። ምናልባትም ከሰኞ ጀምሮ ሌሎች ተጨማሪ ሰዎች ታግተው ሊሆን ይችላል ብለን እንሰጋለን። ምክንያቱም ቡኩ አባፎም እና እንዲሁም ወደ ናይጄሪያ ከሚያስገባው ድንበር አቅራቢያ በመትገኘው አኳንቻ ያሉ ሰዎችን መድረስ ባለመቻላችንና ከአጋቾቹ ከራሳቸውም ቢሆን ይህን የሚያደርጉበትን ምክንያት በተመለከተ የሰማነው ነገር ስለሌለ ትክክለኛውን ሁኔታ አናውቅም። የታፈኑት ሰዎች ይገደሉ በህይወት ይኑሩም አናውቅም።
ይህ በእንዲህ እንዳለም ታፍነው የተወሰዱትን ለማስለቀቅና የታጣቂዎቹን እንቅስቃሴ ለመግታት ከናይጄሪያ ድንበር አቅራቢያ ጦር አሰማርቻለሁ ሲል የካሜሩን ወታደራዊ ኃይል አስታውቋል። የምንቤምቤ የባህልና ልማት ማህበር በናይጄሪያ ድንበር አካባቢ ያሉ የካሜሩን መንደሮች ነዋሪዎችን የሚረዳ የካሜሩናውያን የረድኤት ቡድን ነው። ጥቃት አድራሾቹ በየቀኑ በርካታ የመንደሪቱን ነዋሪዎች እያፈናቀሉ መሆናቸውን የገለጡት የቡድኑ ፕሬዝዳንት አቤል ሸዋ ብዛኞቹም ሴቶችና ህጻናት ናቸው ይላሉ። ከአኮ ከአሜሪካ ድምጽ ጋር በመልእክት መላላኪያ መተግበሪያ አማካኝነት ባደረጉት ልውውጥ
most of the villages have been abandoned as the population flee into Nigeria.
ህዝቡ ለደህንነቱ ሲል ወደ ናይጄሪያ እና ወደ አኮ ከተማ በመሰደዱ አብዛኛዎቹ መንደሮች ባዷቸው ቀርተዋል። በመሆኑም የሰባዊ መብት ተሟጋች ድርጅቶች ጣልቃ እንዲገቡና ወደ አካባቢዎቹም መጥተው ከቀያቸው የተፈናቀሉና ራሳቸውን የሚያስተዳድሩበት የሌላቸውን ሰዎች እንዲረዱ ጥሪ ያሰማን እንገኛለን። ሴቶችና ህፃናት እየተሰቃዩ ነው። መላው የሲቪል ማህበረሰብ ክፉኛ ተጎድቷል። ሰዎች በፍርሃት እንደተዋጡ ነው ያሉት።
ሽዋ ክለውም የካሜሩን መንግስት ለተፈናቃዮቹ እርዳታ እንዲያደርግ ጠይቀው ተፈናቃዮቹን ተቀባዩ ማህበረሰብም ምግብና መጠለያ እንዲለግስ ተማጥነዋል። የአካባቢው ባለስልጣናት በበኩላቸው ለአሜሪካ ድምጽ ሲናገሩ አጋቾቹ ከናይጄሪያ የመጡ የፍላኒ ተወላጅ አርብቶ አደሮች ናቸው ይላሉ። አርብቶ አደሮቹ ካሁን ቀደም በተለያዩ ጊዜያት ለከብቶቻቸው የግጦሽ ሳር ፍለጋ የካሜሩንን ድንበር አቋርጠው በሚገቡበት ወቅት ከአካባቢው አርሶ አደሮች ጋር ግጭት ይቀሰቅሱ እንደነበርም ባለስልጣናቱ አስታውሰዋል። በተጨማሪም የድንበሩ አካባቢ መንደሮች ነዋሪዎች እንደ ቦኮ ሐራም መሳሰሉ ከናይጄሪያ የሚነሱ እስላማዊ ታጣቂዎች ጥቃት እንደሚደርስባቸውም ተገልጧል። ይሁን እንጂ እንደ ባለስልጣናቱ እይታ በምዕራብና በመካከለኛው አፍሪካ ተበታትነው በሚገኙት አርብቶ አደር የፍላኒ ተወላጆች ይህን መሰል መጠነ ሰፊ ጥቃት ሲፈጸም በአስር ዓመታት ጊዜ ውስጥ ያሁኑ የመጀመሪያው ነው። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓመተ ምህረት በናይጄሪያ ፍላኒ አርብቶ አደሮችና በካሜሩናውያን አርሶ አደሮች መካከል በመሬት ይዞታ ይገባኛል የተቀሰቀሰውን ግጭት ተከትሎ የካሜሩን ወታደሮች በባኦሮ መንደር የድንበር ኬላ መስርተው መቆየታቸው ይታወቃል። የመጨረሻው ዘገባ ለጎዳና ተዳዳሪ ህጻናትና ወጣቶች ተገቢውን ጥበቃና ድጋፍ አላደረጉም በሚል የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ከሰሞኑ የኢትዮጵያ መንግስት ተቋማት ላይ ክስ አቅርቧል። ይህን በተመለከተ ክሱን ያቀረበው ተቋም ባልደረባና በአዲስ አበባ ዩኒቨርሲቲ ህግ መምህሩ ዶክተር መሰንበት አሰፋን አነጋግረናል። ተቋማቱን ለመክሰስ ያበቃውን አጠር ያለ ጉዳይ በቅድሚያ ያስረዳሉ።
ሻባ ውስጥ በጣም በከፍተኛ ደረጃ የጉዳና ተዳዳሪዎች አሉ። ቁጥራቸው አሁን ባለው ጥናት የሚያሳየው ከ60 እስከ 70 ሺህ የሚሆኑ ህጻናት እንደሚጎዳና ተዳዳሪዎች የተለያዩ ጥናቶች የሚያሳዩት የመንግስትም ሪፖርቶችና ጥናቶች ይህን ቁጥር ነው የሚያሳዩት። አሁን ባለው ሁኔታ ሶስት ሆነ ችግር ነው፣ ማንም ሊታዘበው የሚችል የማህበራዊ ቀውስ ነው ማለት ይቻላል። እና ደግሞ አይ ቲንክ ትንሽ በጣም ደግሞ ሊናን የሚነካ የሚያደርገው ህጻናቱ ኦልሞስት የተረሱ የማህበረሰብ ክፍሎች ተደርገው ነው የሚታዩት። ያን እንዴት ነው ማድረግ የምንችለው የሚለውን ነገር ስንነጋገር የኛ እንግዲህ ሀሳብ የመጣው መንግስት በሚገባው ደረጃ ይህን የማህበራዊ ችግር ለመፍታት የሚያስችል አደረጃጀትም ፋይናንስም የፖሊሲ የህግ ማዕቀፍም የለውም ነው። ይሄን መነሻ አድርገን ነው እንግዲህ እነዚህ የተባሉትን ተቋሞች በሚኒስትር ደረጃም ከተማ መስተዳድሩ የሚያሉ የተለያዩ ተቋማትን የሴቶችና ማህበራዊ ጉዳይ ቢሮን ጨምሮ ሴቶችና ማህበራዊ ሚኒስትር፣ ፌደራል ፖሊስ፣ ሌሎችም ተቋሞች ክሱ የቀረበባቸው ማለት ነው። እንግዲህ
ከዚህ ቀደም የመንግስት ተቋማት በመሰለ ርዕሰ ጉዳይ ላይ ክስ የቀረበባቸው አይመስለኝም። ያቀረባችሁት ክስ ተቀባይነት ቢያገኝ፣ በጠየቃችሁት መሰረት ውሳኔ ቢሰጥ የሚኖረው ፋይዳ ምንድን ነው? ከተጠቀሱት ችግሮች ጥልቀት አንጻር የፍርድ ቤት ትዕዛዝና ውሳኔ ይህን ችግር በማቃለል ደረጃ ምን ያህል ኃይል አለው ብለው ያስባሉ?
እንደ ልምድ ተወስዶ እንደ ሙከራ ሊባል ይችላል። ይህን ጉዳይ እያቀረብ ያለ ነው የሰብአዊ መብት ሞሬስ ይነሳል። ዜጎች በመንግስት ላይ ያላቸውን መብት በመንግስትና በዜጎች መሀል ያለን ግንኙነት የሚገዛ ህግ ነው። በህገ መንግስቱ መሰረት ደግሞ ሁሉም ተቋማት ፍርድ ቤቶችን ጨምሮ ሰብአዊ መብቶችን የማስከበር ዋና ትልቁ ግዴታቸው ነው በአንቀጽ 13 ላይ እንደተቀመጠው ማለት ነው። እኛ አሁን የተጠቀምነው ስልት ስልታዊ የህግ ሙግት የሚባላል ስትራቴጂክ ሊቲጌሽን ሶ ይሄ ምንድነው በዋናነት አላማው በሁለት ወገኖች በሚደረግ የህግ ክርክር ላይ ሳይሆን በዋናነት ማህበራዊ ችግሮች ቸስ የፖሊሲ ያደረጃጀት ችግሮች ሲኖሩ እነዚህን ችግሮች በፍርድ ቤት ሙግት ለማስተካከል መሞከር ነው ትልቁ አላማ ይሄ ነው አይ ቲንክ እሱን የህግ ለምምድም ለማስረጥ የህግ ኮሚኒቲም ደግሞ ቻርግ ምዛብ እንዲኖር ለማድረግ ነው በተወሰነ ደረጃ እንግዲህ ተስፋ ያለው የሚመስለኝ የፍርድ ቤቶች ማደረጃጀታው ስታየው በጣም ከበፊቱ ትንሽ ለውጦች አሉ። አንዳንድ ለውጦች ለምሳሌ ፌደራል ፍርድ ቤቶችን አደረጃጀት ስታይ ሰብአዊ መብት ጉዳዮችን የሚችል ችሎት ለብቻው አቋቁሟል። ያ ማለት አይ ቲንክ ትኩረት አድርጎ ጉዳዮችንም ለማየት ያለውን ተነሳሽነት በተወሰነ ያሳያል ብዬ አስባለሁ። እንግዲህ እኛ እያሰብን ያለ ነው እሱ ነው። አይ ቲንክ እንዳልኩ ሰፊ የሆኑ ማህበራዊ ችግሮችን በፍርድ ቤትና በህግ አንጻር እንዴት መመለስ እንችላለን። ለምሳሌ አሁን ሁሉም ሰው ስለ ጉዳና ተዳዳሪዎች ያለው ሁኔታ ያውቃል። ምን ካንፈር መጥቶ ዝም ከማለት መንግስት በሚገባው ደረጃ ኃላፊነቱን አልተወጣም። ያ ኃላፊነት ደግሞ በህገ መንግስት በተለያዩ ህጎችና ፖሊሲዎች የተቀመጠ ኃላፊነቱን አልተወጣም። ስለዚህ እንዲወጣ እንዲያደርግ ነው እንግዲህ እኛ ፍርድ ቤት ያቀረብነው ጉዳይ ማለት ነው።
ኢትዮጵያ እንግዲህ በታሪክ የህግ አውጪና ተርጓሚው ተቋም ወይንም ደግሞ ህግ ተርጓሚውና አስፈጻሚው አንዳቸው ባንዳቸው ስራ ውስጥ ጣልቃ ሲገቡ በተደጋጋሚ ታይቷል። የፍርድ ቤቶች ነጻነት ጥያቄ አሁን የተወሰነ መሻሻል ቢኖረውም ዛሬም ድረስ ግን አጠያቂ ነው እንደሚታወቀው። ይህ በሆነበት ሁኔታ በሀገሪቱ ውስጥ አበይት የሚባል የህግ አውጪ ተቋምን ጨምራችሁ ነው የከሰሳችሁት። ተገቢውን ፍትህ በማግኘቱ ጉዳይ ምን ያክል እርግጠኞች ናችሁ? አጠራጣሪ አይሆንም ወይ?
ኢትዮጵያ መንግስት እንደምታውቀው የህፃናት ኮንቬንሽንን ፈርሟል። በዛ ኮንቬንሽን መሰረት በየአራት አመቱ በየአምስት አመቱ የኢትዮጵያ መንግስት በሚያቀርበው ሪፖርት መሰረት ኮሚቴው ይገመግማል የኢትዮጵያን ህፃናት መብት አያያዝን በተመለከተ ምን ደርሷል የሚል። እዛ ላይ አሁን በግልጽ የተቀመጠው ነገር መንግስት በተለይ የጎዳና ተዳዳሪዎችን በሚመለከት ብሔራዊ ስትራቴጂ አዘጋጅቶ ችግሩን በዘላቂነት ለመፍታት አንድ ናሽናል ስትራቴጂ ብሔራዊ ስትራቴጂ ማዘጋጀት እንዳለበት የሚል አቅጣጫ ለምሳሌ ያስቀምጦ ነበር። ያ ከተነገረ አሁን ፕሮባብሊ ወደ ከአምስት ከስድስት ዓመት በላይ ይሆናል ኮሚቴው ይሄን ውሳኔ ወይም ደግሞ ውሳኔ ሀሳብ ካቀረበ። ቤዚክሊ አንዳንዶቹ ነገሮች ፍርድ ቤቱ የህገ መንግስት ያለውን ኃላፊነት ተጠቅሞ መወሰን ከቻለ በግልጽ ያሉ የመንግስት ያልሰራቸውን ኃላፊነቶች አልሰራም። ስለዚህ አቅጣጫ እንዲሰጥበት ነው እንደዚህ አይነት ነገር። ሌላው እንደዚሁ ህጻናትን ደግሞ የጎዳና ተዳዳሪ ልክምዶ ሲመጡ ሰብስቦ የማጎር አንድ ቦታ ላይ የማስቀመጥ አይነት አሰራሮች በፍጹም ህገ መንግስታዊ አይደሉም። ሰብአዊነትን የተከተለ አሰራር አይደለም። ይሄንም ዲክለራተሪ ጃጅመንት የመንግስት አስፈጻሚ አካላት ይሄ የህፃናትን መብት በሚጎዳ መልኩ ህገ መንግስቱ አንቀጽ 36 ላይ ተቀምጧል። እንደምታውቀው በማንኛውም ጉዳይ ላይ የህፃናትን መብት በቅድሚያ መሰጠት እንዳለበት ያመለክታል። ስለዚህ ከህግ አንጻር ካየው ሰፊ የውሳኔ ሊሰጥባቸው የሚሉ ሀሳቦች አሉ። ግን እንግዲህ መንግስት እንግዲህ ሲከሰስ ምንም ጥያቄ የለውም ትልቅ ጉልበት ያለውና አካል ነው እየከሰስን ያለ ነው። ግን ደግሞ አሁን እያልን ያለ ነው አሁን ሰብአዊ መብትን የማክበር የሁሉም ኃላፊነት ነው። በተለይ ህጻናትን በተመለከተ ደግሞ ሲሆን ዜጎችም መንግስትም በጋራ መፍታት ያለባቸው ነገር ነው። ስለዚህ ፖለቲካዊ የሆኑ ነገሮችን ለማሳሰብ ግልጽ የሆኑ ግድፈቶችን የመንግስት አሻሽሎ ማህበራዊ ቀውሶችን የመፍታት አቅም ሁሉም ኃላፊነት በየደረጃ እንዲወጣ የማድረግ ስራ ነው እየሰራ ነው።
ለየት ባለ መልኩ የእናንተ ክስ የጎዳና ተዳዳሪዎች ጥበቃ ላይ የበለጠ ትኩረት አድርጓል። በሀገሪቱ ደግሞ የተለያዩ ጥጎች ሳይቀር ከሞቀ ኑሯቸው የሚገፉ ሚሊዮኖች እንዳሉ ይሰማል፣ ይታያል። እኒህ ህብረተሰብ ክፍሎች ላይ ብቻ ማተኮር በቂ ነው ወይ ብለው የሚጠይቁ ይኖራሉ። የተቋማችሁ መጪ ጉዳዮችስ ምን ይመስላሉ?
ሁሉንም ችግሮች ቦታና አፈታት አላቸው፣ ስርዓት አላቸው። እንደ ዜጋ ማድረግ የምንችለው ላሉ ችግሮች በአቅማችን እንደ ጠበቆች እንደ ህግ ባለሙያዎች ምን ማድረግ እንችላለን? ምን ኮንትሪቢዩት ማድረግ እንችላለን? ትልቁ ጥያቄ የሚመጣው አይ ሌላም ችግር አለና ቁጭ ብለን ወይ ነው ጥያቄው። ስለዚህ በቻል ነው አይ ቲንክ ያሉትን የማህበራዊ የኢኮኖሚ የፖለቲካ ችግሮች በህግና በስርዓት ደግሞ ሲሆን ይሄ ማንንም አካል ሊያስቆጣ እንችላለን። መንግስት የሚያስቆጣ ነገር አለ እኛ ያለው መንግስት ራሱ ያወጣውን ህግ ስርዓት እየተከተለ አይደለም። ያን ደግሞ ኃላፊነት መወጣት አለበት እና እንዳልከው ሰፊ ችግሮች አሉ። እነሱም ባይዘው አሁን በሎየርስ ፎር ሂውማን ራይትስ በተለይ ሰብአዊ መብት ጠበቆች ላይ አሁን በኢትዮጵያ ያለ ነው። በዚህ ላይ ብቻ አይደለም ክስ ያቀረቡ፣ ሌሎች ክሶች አሉ። አሁን እየቀረቡ ሌሎች ባለሙያዎችን አይ ቲንክ በጉዳዩን የሚመሩትን ማነጋገር ይቻላል። እኛ ግን አንዱ ይሄ የጎዳና ተዳዳሪዎች ችግር እጅግ በጣም ሰፊ ችግር ነው።
ክብራትና ክብራን አድማጮቻችን ሙሉ ቅንብሩን በድርገጻችንና በማህበራዊ ገጾቻችን ላይ ታገኛላችሁ። ዛሬውን እዚህ ላይ አበቃን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚህ ተሰናበትን። ለቅዳሜ ከምሽቱ 3 ሰዓት ላይ መልሰን እንገናኝ። እኔ በኩል ሰላም፣ መልካም ምሽት፣ መልካም ቅዳሜ እናሁድ። Thank you.